የጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ቆይታ ሲገመገም የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የስድስት ቀናት የዩናይትድ ስቴትስ ቆይታ ክንውን እና አንደምታ የሚመረምር ውይይት ነው። ሼክስፒር ፈይሳ በዩናይትድ ስቴትስዋ የሲያትል ዋሽንግተን ከተማ በጥብቅና ሙያ የተሰማራ ትውልድ ኢትዮጵያዊ ነው። ቴዎድሮስ ጸጋዬ ሪዮት ሚዲያ ስራ አስኪያጅ እና ጋዜጠኛ አሉላ ከበደ ሁለቱ ተሳታፊዎች በተለያዩ መድረኮች ያነሷቸውን ከጉዳዩ ጋር የተዛመዱ ጭብጦችን ጨምሮ በጠቅላይ ሚኒስትሩ የዩናይትድ ስቴትስ ጉዞና የውይይት መድረኮች ገጽታ ዙሪያ አወያይቷቸዋል።
ሁለታችሁንም እንግዶቼ ለጊዜያቸው አመሰግናለሁ። በቅድሚያ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከጉብኝት ይልቅ የምክክርና የውይይት ጊዜ ይሉታል እሳቸው በሶስት የተለያዩ የዩናይትድ ስቴትስ ከተሞች ከኢትዮጵያውያን ጋር መድረኮቹ እንደፈቀዱ የቀጥታ የፊት ለፊት ውይይትና ንግግር እድል ፈጥረው አጠናቀው ወደ አገራቸው ተመልሰዋል። እስኪ የመከታተል እድል እንደነበራችሁ የታዘባችሁትን በመመልከት ብንጀምር ቴዎድሮስ በመድረኩ ተገኝተህ ያነሳውንም ጥያቄ ተመልክቻለሁ። ጥያቄህን ወደ ኋላ ላይ እናመጣለን። ምን ታዘብክ? አጠቃላይ የጉብኝታቸውን መሰረት አላማም ሆነ ክንውኖችን አስመልክቶ።
አመሰግናለሁ አሉላ። ከዚህ ቀደም የኢትዮጵያ መንግስት ወይም ኢህአዴግ በተለይ ደግሞ ህወሓት ሊመራው የነበረ መንግስት ውጭ ከሚኖረው ኢትዮጵያዊ ጋር የነበረው ግንኙነት ምን ነበር ብሎ ማየት የሚጠይቅ ይመስለኛል። አገር ውስጥ ከዜጎች ጋር ያለው ግንኙነት መገለጫ ወይም የዛ ነጸብራቅ ነው። አገር ውስጥ ከዜጎቹ ጋር የነበረውም ግንኙነት እጅግ የተበላሸና የቅቡልነት ችግር የነበረበትም ስርዓት ነው ብዬ ነው የማስበው። እና በዛው ሁሉ ውጭ የሚኖረውም ኢትዮጵያዊ በፖለቲካዊ ርዕዮት የተለያየ ቢሆን ዞሮ ዞሮ በአገር ውስጥ የሚገኘውን ህዝብ ብሶት የሚጋራ ህመሙን የሚጋራ ስለነበርና ስለሆነ በሚፈጸሙ በደሎች ምክንያት የህዝብ ድምፅ ለመሆን በተሻለ ድምፁን ሊያሰማ በሚችልበት አገር ስለሚገኝ የህዝብ ድምፅ ለመሆን በመንግስት ላይ ከፍተኛ ተቃውሞ ሲያቀርብ ነበር። ይሄም እጅግ ተገቢ ነበር ብዬ ነው የማስበው። ምክንያቱም እዛ መረጃ እንዳያገኝ፣ መብቱን በአግባቡ እንዳይጠቀም፣ ሀብት በፍትህ እንዳይከፋፈል ያደረገ ስርዓት ስለአለ በሀገር ውስጥ ያንን ተቃውሞ እዚህ አንጻራዊ ነጻነት በሚያገኝበት ሀገር ውስጥ ድምፁን ሲያሰማ ቆይቷል። ስለዚህ የነበረው ግንኙነት በጣም የተወጠረና የጠላትነት ነው ሊባልም ቃሉም ትክክል ነው ብዬ ነው የማስበው። ያንን ግንኙነት ለማሻሻልና ውጭ የሚኖረውም ኢትዮጵያዊ በሀገሩ ውስጥ በሚደረጉ እንቅስቃሴዎች ውስጥ አለ ስጋት አለ ፍርሃት ወደ ሀገር ውስጥ ገብቶ የፈለገው በፖለቲካ የፈለገው በኢኮኖሚ በማህበራዊ ጉዳዮች ላይ እንዲሳተፍ እንዳሉትም እሳቸው የነበረውን ደንቃራ የማስወገድ የመግባባትና በቅርብ የመመካከር በአካል መገኘት ትልቅ ጥቅም ስላለው በአካል ተገኝቶ የመመካከር የመቀራረብ ወደ አንድ አገር ወደ መስራት ሂደት የመምጣት ስራ አድርጌ ነው የተመለከትኩት። በተለይ በሳቸው አንጻር ስንመለከተው በእኛ በኩል ያለውን እንመለከተዋለን ለይተን። በሳቸው በአስተዳደራቸው በኩል የነበረው ግን ስኬታማ ነበር ብዬ አስባለሁ ለሳቸው።
መልካም። ሼክስፒር በሙያ የህግ ጠበቃ ነህ። ቀደም ብሎ የተቃውሞ ድምጻቸውን ጎላ አድርገው ከሚያሰሙ ወገኖች ውስጥ ነበርክ። በዝግጅቶቻችንም በምትሳተፍባቸው ድርጅቶች ወክልና በውይይቶች በክርክሮችም ጭምር ተሳትፈህ ታውቃለህ። የአሁኑን የጠቅላይ ሚኒስትሩን ጉብኝት አንተስ እንዴት ተመለከትከው? ምንስ ታዘብክ?
በጣም አመሰግናለሁ። እኔም እውነት ነው የትውልድ ኢትዮጵያዊው እና እዚህ የሚኖረው ውጭ ሀገር የሚኖረው ኢትዮጵያዊ ከመንግስት ጋር ያለው ግንኙነት ቅድም ጋዜጠኛ ቴዎድሮስ እንዳለው የባላንጣ አይነት ወይም ደግሞ የጠላትነት አይነት ግንኙነት ነበረ እና ያንን እውነትም እንደተባለው ጠቅላይ ሚኒስትሩ እንዳሉት በመሀላችን የጥላቻም ይሁን የተቃውሞም ይሁን ትልቅ ግንብ ተገንብቶ ነበር እና ያንን ግንብ ይሄ የእሳቸው ጉብኝት እንደው እሳቸው እንዳሉት ሙሉ በሙሉ ፈርሶ ፍርስራሹም ደግሞ ሚኒሶታ ተጠራርጎ እንዳለቀ ለመመስከር ዝግጁ ባልሆንም የግንቡ መደርመስ የተጀመረ ይመስለኛል። ጥሩ ሁኔታዎችን እና ጥሩ ምልክቶች ወደ መግባባት ወደ አንድ የመሆን ጅማሬ ያሳየበት ሁኔታ አለ ብዬ ነው የምገምተው የእሳቸው ጉብኝት። ለዚህም ደግሞ እንግዲህ እኔ እዚህ 30 ዓመት ሊደርሰኝ ነው እዚህ ሀገር ስኖር እና ያላየሁት አይነት እሳቸውን ለመቀበል አንድ ላይ ሆኖ ከሃይማኖትም በዘርም በፖለቲካ እምነትም የተለያየ ህዝብ ብዛት የእሳቸውን ንግግር ለመስማት እሳቸውን ለመቀበል ያደረገውን ሁኔታ ስመለከት እዚህ ያሉት ድርጅቶች ለምሳሌ ይሄ የሰሜን አሜሪካ የእግር ኳስ ፌዴሬሽኑ እንኳን ከሚያመጣው እጅግ እጥፍ ሰው መጥቶ ሳይ እንግዲህ የሳቸው አላማ የተፋጠ ይመስለኛል። ይሄ ግምቱን የነገር መስሁ አላማ ጅምሩ ጥሩ ነው ብየ ነው ማስበው።
መልካም። ሼክስፒር በጉብኝታቸው መገባደጃ ታይቶ የነበረውን ሁኔታና በኋላ ከሌሎች መድረኮች ጋር አገናዝበ የጻፍካቸውን ተመልክቻለሁ። ቀደም ሲል የነበረህን አስተያየት ወደኋላ ግፋ አድርገን እንሄዳለን። ቴዎድሮስ ወደ አንተ ልምጣ። በዋሽንግተኑ በብዙ ሺዎች የተገመቱ ኢትዮጵያውያንና ኢትዮጵያውያን አሜሪካውያን በተሳተፉበት መድረክ ጥያቄ ለማቅረብ እድል ካገኙ ጥቂት ሰዎች ውስጥ ነህ። ሶስት ጥያቄዎች አቅርበሃል። የባህር በርን የተመለከተ ጥያቄ በሶስት ደረጃ ታስቀምጠዋል። የህግ፣ የታሪክና የተፈጥሮ መብት አላት ብሎ ያምናሉ የሚል ቀጥተኛ ጥያቄ ታነሳለህ። የአዲስ አበባ ከተማን ልዩ ጥቅም ከዚህ ቀደም ያወዛገቡ ሁኔታዎችን አሁንም በጥያቄነት መልሰህ ታላቋ ኢትዮጵያ ከዛሬው ህገ መንግስት ጋር በዛው ትታያለች ወይ ትላለህ። ምናልባት ጥያቄዎቹ ፈታ ፈታ ተደርገው መታየት ጭምር ይኖርባቸዋል። እስኪ ዋና የሚመስለኝን ቀዳሚ ጥያቄህን እንፈንክት። የባህር በር ጉዳይ ቀረብ ባለ ስሜት የምትከታተለው ይመስላል። የታሪክ የተፈጥሮና የህግ መብት አላት ነው የምትለው የራስህን መከራከሪያ ጭምር ይመስላል። ጥያቄህን እንፍታ መጀመሪያ ቴዎድሮስ።
አመሰግናለሁ። እንዳልከው ከሶስቱ ጥያቄዎች አንዱ ይኸው ጥያቄ ነው። እኔ እነዚህን ጥያቄዎች የማነሳው በተለያየ ጊዜ እንደማነሳው አቋሜን ከማንም አካል ሸሽጌ አላውቅም። እኔ ኢትዮጵያኒስት ኢትዮጵያዊ ብሔረተኛ ነኝ ብዬ ነው የማምነው። ኢትዮጵያዊነት የሚባል ልዕለ ማንነት አለ፣ ለብዙ ዘመን ሲሰራ የኖረ እሱም የራሱ የሆኑ ጥቅሞች፣ ፍላጎቶች እና አካሄዶች አሉት ብዬ አምናለሁ። ስለዚህ የጠየኩት ጥያቄውን አንደኛ ከጥልቅ የሀገር ፍቅር ለመነሳት ነው፣ ሁለተኛ ከህሊና ተወቃሽነት ለመዳን ነው፣ ሶስተኛ ደግሞ በታሪክ ትክክለኛ ጥግ ለመገኘት ነው። ጥያቄዎችን የማቀርብባቸው ምክንያቶች ዋናዎቹ ነገሮች እነዚህ ናቸው እና ይሄው የባህር በር ጉዳይ ኢትዮጵያ ባለፉት 27 ዓመታት በኢትዮጵያ የነበረው አስተዳደር በእውነት በሚያሳዝን ሁኔታ የኢትዮጵያን ብሔራዊ ጥቅም ከምንም በላይ አስቀድሞ የሚሄድ ስላልነበረ የኢትዮጵያ ብሔራዊ ጉዳይ አንድም ከስልጣኑ ጀርባ አሊያም ከሌላ ጎረቤት ሀገር ጥቅም ጀርባ ያሰልፍ የነበረ አስተዳደር ስለነበር የኢትዮጵያን የኖረ በብዙ ነገስታት የተጠየቀ የተለፋበት የተገኘበትም የባህር በር ባለቤትነት ጉዳይ ችላ ማለት ብቻ አይደለም፣ የባህር በር እንዳይኖራት በትጋት የሰራ አስተዳደር ነው የነበረው እና ይሄ ደግሞ ኢትዮጵያን በብዙ መንገድ ጎድቷል ብዬ አምናለሁ እና በጣም ዝርዝር የሆኑ መከራከሪያዎች አሉት ነገር ነው። ልከራከርበት ከማንም ጋር ልመንገትበት ፈቃደኛ ነኝ። ይህንን ነገር ግን ኢትዮጵያ የታሪክ የህግና የተፈጥሮ የባህር በር ባለቤት የመሆን መብት አላት። ነገር ግን ይህንን ብሔራዊ ጥቅሟን የሚያስጠብቅ አስተዳደር ባለፉት 27 ዓመታት በኢትዮጵያ ስላልነበረ ነው ያጣችው። በዓለም አቀፍ ደረጃም ደግሞ በልዩ ልዩ ምክንያት በስህተት የባህር ወደብ ካጡ በኋላ መልሰው በዓለም አቀፍ ፍርድ ቤት ክስ የመሰረቱ ከሰውም መልሰው ያገኙ ወይም በድርድር ወደ ባህር መውጫ ኮሪደር ያገኙ ሀገራት አሉ። ስለዚህ ስለ ዓለም አቀፍ ህግ ስናወራ ብዙ ሰው የሚያነሳው ከጊዜ ጋር እየተጣደፍኩ ስለሆነ ያሉና ዝርዝር ጉዳይ የምናወራበት መድረክ ምንድን ነው ለማለት የፈለግኩት ሰው ብዙ ጊዜ ስለ ባህር በር ስንጠይቅ ባለፉት 27 ዓመታት የባህር በርን መጠየቅ የጦርነት ናፍቆት ተደርጎ የመሳል በጣም ስህተት አስተያየት አለ። የኔ ጥያቄ መጀመሪያ መብቱ ያለን መሆኑን የሚቀበል አስተዳደር ይኑረን፣ የባህር በር ባለቤት የመሆን የህግ ታሪክና የተፈጥሮ መብት ያለን መሆኑን የሚቀበል አስተዳደር ይኑረን። ከመቀበል ነው የሚጀምረው። ሁለተኛው ደረጃ ምንድን ነው? በዓለም አቀፍ ህግ ተቀባይነት ባላቸው ተቋማት ይኸው የይገባኛል ጥያቄ ያለን መሆኑን እናስመዝግብ። ከዛ በኋላ ጊዜ የሚፈታው ነገር ነው። በድርድሮቻችን፣ በንግግሮቻችን ከሀገራት ጋር ባለን ግንኙነት ሁሉ ግን ይሄ ቁልፍ ጉዳይ ሆኖ መነሳት አለበት። ለምን? ይሄ የባህር በር ጉዳይ ያለፈው አስተዳደር መሪ አቶ መለስ ዜናዊ ሲያጣጥሙት እንደነበሩት ማናቸው ማለት ሸቀጥ አይደለም። ይሄ የህልውና ጉዳይ ነው። አገራት የራሳቸውን ፖሊሲ፣ አካሄድ፣ ህይወት የመወሰን ያለመወሰናቸውን ጭምር ተጽዕኖ ውስጥ የሚያስገባ የህልውና ጥያቄ በመሆኑ ነው። ስለዚህ ኢትዮጵያውያን እንዲነጋገሩበት ያስፈልጋል። መጽሐፍ ሊጻፉበት፣ የኪነ ጥበብ ስራ ሊሰራበት፣ ውይይት ሊካሄድበት፣ ሴሚናር ሊዘጋጅበት፣ ኮንፈረንስ ሊከናወንበት የሚገባ ጉዳይ ነው። አንድ የመጨረሻ ነጥብ አነሳለሁ በዚህ ላይ።
መልካም።
ቦሊቪያ የምትባል ሀገር በአንድም በሌላ መንገድ ጉዳዩ ከኢትዮጵያ ጋር የተመሳሰለ ይመስላል። ባህርዋን በጦርነት ያጣችው ከቺሊ ጋር ተዋግታ በ1879 ነበረ። በ1879 ይህንን ብታጣም አሁን መልሶ ያንን ጉዳይ በክስ በፍርድ ቤት የማንቀሳቀስ እርምጃ ጀምራለች ከ140 ዓመት በኋላ። እሱ ብቻ ሳይሆን በአመት 3 ቀን የባህር ቀን ብለው የባህር ጉዳይ በህዝባቸው ደም ውስጥ ተዋህዶ የሚመጣና የቻለ ትውልድ እንዲጠይቀው ለ140 ዓመት ስራ ሰርተዋል። እና ይሄ በኢትዮጵያ ላይ የደረሰ የተለየ እርግማን አይደለም። ባህር የነበራቸው ሀገራት ባህር አጥተው እንደገና መልሰው በዲፕሎማሲ በህግና በሌሎች መንገዶች ጠቅሞ የባህር በር ባለቤት የመሆን ታሪክ አለ ማለት ነው።
የጠቅላይ ሚኒስትሩን ራዕይ በዚህ ጭብጥ ላይ ያላቸውን ትኩረት ከሚሻሙ ወይም የተለየ ትኩረት የሚፈልጉ የሚመስሉ በእሳቸው ቅድሚያ ከተሰጣቸው ሀሳቦች ወይም ሁኔታዎች ጋር እያነጻጸር እንመለከታለን። ሼክስፒር
ቴዎድሮስ ባለው ጉዳዮች ላይ ብስማማም ይሄ ጥያቄ ግን ወቅታዊም አይደለም፣ ጊዜውም አይደለም። አሁን መጠየቅ ያለበት አልመሰለኝም። ምክንያቱም ጠቅላይ ሚኒስትሩ ስልጣን ላይ ከወጡ 4 ወርም ገና ሳይደፍናቸው የባህር በር በአሁን ሰዓት ይሄ እንዲሰመርልኝ ይፈልጋሉ። በአሁን ሰዓት አንገብጋቢው ጥያቄ አይደለም ለኢትዮጵያ ህልውናም ሆነ ለኢትዮጵያ እንደ ሀገር መቀጠል። ገሮች ያለፉት 27 ዓመታት የተሰሩ የዘር ግጭቶች፣ የሰብአዊ መብት ረገጣ፣ ብዙ መሰረታዊ መብቶች የተገፈፉበት ሀገር ብዙ መስተካከል ያለባቸው ነገሮች አሉ። ከባህር በሩ በፊት የጠቅላይ ሚኒስትሩንም ቅድሚያ አቴንሽን የሚፈልጉ እና ይሄ ጥያቄ ተገቢ ሆኖ ያለ ይሄ ጥያቄ መጠየቅም አለበት። የኢትዮጵያ ጠቅላይ ሚኒስትር የኢትዮጵያ መሪ መመለስም አለባቸው። ነገር ግን ይሄ አስቸኳዩና አንገብጋቢም አይደለም ወቅታዊም አይደለም ነው ምለው። የቴዎድሮስን ትርክርና ሐሳብ ተቀበለውም ከጊዜው አንጻር ካሉት አስቸኳይና አንገብጋቢ ችግሮች ጋር ግን ስናየው
አሁን ሰዓቱ አይደለም ነው ባጭሩ ልትለው። ገፋ አድርጋችሁ ልትከራከሩባቸው የምትችሉ ሌሎች ነጥቦችም ስላሉ ቴዎድሮስ ባጭሩ ድልስ ያነሳኸውን ጭብጥ እስማማበታለሁ፣ ጊዜው ግን አሁን አይደለም ነው የሚለው ሼክስፒር።
የኔ ሐሳብ ምንድነው? አንደኛ እነዚህን ጥያቄዎች ለመጠየቅ ፍጥነት የሆነ ምንም ጊዜ የለም። አንደኛ እሱ በጣም በስፋት መሰመር አለበት። እሳቸውም ቢሆኑ ይሄን ጥያቄ ጠይቁኝ ይሄን ጥያቄ አትጠይቁኝ ብለው አይደለም ዜጎችን የጠሩ። ዜጎችን የጠሩት የትኛውንም ጥያቄ ጠይቁ፣ የምችለው ከሆነ መልስ እሰጣለሁ፣ የሚያደርግ ከሆነ እንደሚያደርግ እገልጻለሁ፣ እኔ ልመልሰው የማልችል ጉዳይ ከሆነ በግልጽ እናገራለሁ ብሎ ይመስለኛል። አንደኛ ሁለተኛውና ቁልፍ ጉዳዩ ደግሞ ይሄ ጉዳይ እርምጃ እየተወሰደበት ያለ ጉዳይ ነው። ከኤርትራ ጋር ግንኙነት ተጀምሯል። ከኤርትራ ጋር ግንኙነት በተጀመረበት በአሁን ወቅት ነው ይሄ ጥያቄ መነሳት ያለበት። እንደውም ከምንም ጊዜ በላይ አሁን ትክክል ነው ይሄ ጥያቄ። ስምምነት እየተገባበት ነው። የመነጋገር እርምጃዎች ተጀምረዋል። ስለዚህ ልክ አሰብ ስትሄድ የአሰብን ጉዳይ በ1983-84 መነጋገር ከምንም ጊዜ በላይ ትክክል እንደነበረ ሁሉ አሁንም ከኤርትራ ጋር ወደብ ስለመጠቀም ስምምነት እየተደረገ ስለሆነ ከመጠቀም በፊት ስለ ባለቤትነት ምን እያሰቡ ነው ብሎ መጠየቅ ተገቢና ከምንም ጊዜ በላይ ወቅቱ አሁን ነው ብዬ ነው።
መልካም ሼክስፒር።
አዎ ከኤርትራ ጋር ግን የተደረገው የሰላም ስምምነትም ቢሆን ገና 2-3 ሳምንቱን ባልደፈነበት ጊዜ ላይ ይሄ ጥያቄ ኢትዮጵያ ውስጥ እኮ አሁን ብዙ አስቸኳይ ነገሮች ከገደል አፋፍ ላይ ተርፎ ኢትዮጵያ እንደ ኢትዮጵያ ራሱ የመቀጠሏ ነገር፣ የዘር ግጭቶች፣ ሰዎች አሁንም እየተገደሉ ባለበት ሁኔታ ላይ አስቸኳይ ነገሩ የኢትዮጵያን ችግር ሁሉ የሚፈታ የባህር በር ነው ብዬ አላምንም። ጠቅላይ ሚኒስትሩም ደግሞ ጊዜያቸውን በዛ ላይ ማጥፋት አለባቸው በያላምንም የሰጡት መልስ ትክክል ነው። በዚህ ላይ ሰዓቱ አይደለም ነው ማለት
ያልከውን ነገር እሳቸው የተቀበሉት አይመስለኝም። ምክንያቱም እርምጃ እየወሰዱበት ያለው ጉዳይ ነው። አንደኛ እየተነጋገሩ ያሉበት ጉዳይ ነው። ወደብ ስለመጠቀም እየተነጋገሩ ነው። ስለዚህ ወቅቱ አይደለም ብለው
ወደብ መጠቀምና ሴዲ ወደብ መጠቀምና ወደብ ባለቤት መሆን እኮ ትልቅ እና የተለያዩ ሁለት ነገሮች ናቸው። በሱም ተማማለን አይደል?
መጠቀምን ስትነጋገር ባለቤት አለመሆንህን ኢምፕላይ ያደርክ ነው። ስለዚህ ስለመጠቀም የምትነጋገር ከሆነ ይሄ ጥያቄ እንዳለህ በአንድም በሌላ መንገድ ምልክት መታየት አለበት። ሁለተኛ ደግሞ ይሄ ጥያቄ እሳቸው አሻጋሪ መንግስት ነኝ፣ ወደ ዲሞክራሲና ወደ ሌሎች ጉዳዮች እመራችኋለሁ ብለውናል። እነዚህ ነገሮች ዲሞክራሲያዊ በሆነ መንገድ ለተመረጠና ሌላ አካል ተስቶ ቢሆን ኖሮ ይሄ ወቅቱ አይደለም የሚለው ጥያቄ ትክክል ይሆን ነበር። ጉዳይ ሆኖ በቀረበበት እርምጃ እየተወሰደበት ስምምነት ሊገባ ዝግጅት እየተደረገበት ባለበት ሁኔታ ገና ስምምነቱ ከመፈረሙ በፊት ጥያቄ ይቀርባል እንጂ ካለቀ ተደቀቀ በኋላ አይደለም ይሄ ጥያቄ የሚጠየቀው። የመጨረሻው ነጥብ በዚህ ጉዳይ ይሄ የባህር በር ጉዳይ መነሳቱ ምንም አይነት ለውጥ አያደናቅ። ሁሉም ነገር በትኩረትና በርብር በዘመቻ የሚሰራ አይደለም። ትልቅ ሀገር ነው። ስለዚህ በአንዴ ብዙ ጉዳይ መከናወን የሚችል ሀገር ነው።
ሼክስፒር፣
ይሄ የባህር በር ባለቤትነት ከሌላ ሀገር ጋር ገና ሰላም በተፈጠረ በማግስቱ ከመጠቀም ይልቅ ባለቤትነትን መከራከር እኮ ተሞከረ ተጠየቀና የት እንዳደረሰ እናስተምራለን። ሴሪ እንደምታውቀው ጥቂት ፓርቲዎች በኢትዮጵያው የጠየቁም አሉ። በዛኛውም ወገን ደግሞ ፈጽሞ ያከረረና በዚህ ጉዳይ ላይ መደራደር የማይፈልጉ ኢንተርናሽናሊም ደግሞ ይመስለኛል አሁን የምትለው የባህር በር ብለን ስንጠይቅ ኤርትራኖች በዛ ጉዳይ ላይ አንደራደርም ይላሉ ሜቢ
መንግስት እንደውም ለኤርትራ ብሔራዊ ጥቅም የቆመ በኢትዮጵያ ኤርትራዊ መንግስት ነው የነበረው። የኢትዮጵያ መንግስት ጠይቀው ከጠየቁ እንበል ሲያንተን ክርክር እንቀበልና
ተጠይቆ የኤርትራ መንግስት አይ ሊሆን አይችልም ይሄ ነገር አልፈቅድምም አልቀበለውም ቢል ምንድነው ምርጫችን? እንካፈሰነቱ ጋር ወይ ጦርነት እንዴት ነው መስለው?
ጦርነት በነገራችን ላይ ጦርነትን በመርጫነት ማማም ምርጫ ያለ ምርጫ እንደሌለ መንቀሳቀስ ነው። እኔ ያልኩ ያለሁት ምን እንደሆነ አስቀድሜ ጠቁሜያለሁ። መጀመሪያ አስተዳደራቸው በዚህ ጉዳይ ያለው እሳቤ ምን እንደሆነ ነው። አሁንኑ አምጡልን አላልኩ።
የፋርሳቸው ቋንቋ ግልጽ ነው።
መልካም አይደለም። መልካም በርዕሱ ላይ የሚመስላችሁን ሐሳቦች ወርውራችኋል። የተነሳው ጭብጥ ራሱን ችሎ መስተናገድ የሚችል ሰፊው ይተም የሚጠይቅ ነው። በአገር ውስጥ አሁን የሚታየውን ሁኔታ በአንጻሩ በውጭ የሚኖረውም ኢትዮጵያዊ በስሜት የተጋራው የሚመስል ቀደም ብሎ የገለጻችሁ ይልቁንም ሆድና ጀርባ የነበረ ሁለት ወገን አንድ መድረክ ላይ ባጭር ጊዜ ውስጥ በማራቶን ሩጫ 3 ከተሞችን በጎበኙበት አንዱ ሌላውን የሚያወድስበት አይነት አቀራረብ በስፋት ተመልክተናል። ይሁንና በአንጻሩ ቅሬታዎችንም የቀሰቀሱ ጉዳዮች ታዝበናልና ጎላ ብለው ይታዩትን እንመልከት። ሼክስፒር ለመጀመሪያው ምላሽ ለምን 3 ከተሞች ስትል ትጠይቃለህ? ጠቅላይ ሚኒስትሩ ይበልጡንም ለሐሳባቸው የተገዛን መልካም ስሜቱን የተጋራን ባለንበት በርሳቸውም በእኛም በኩል ወጪና ድካምን ከማብዛት የተሻለ ምናልባትም በአንድ ከተማ በዋሽንግተን ብቻ ባሉበት ሐሳባቸውን ባገኘን ነበር የሚል መከራከሪያ ካቀረብኩ በኋላ የታለመለትን ግብ አልመታ ይሆናል የሚል ጥያቄ አንስተህ ነበር። አስከትለህ ባወጣኸው ሌላ ጽሑፍ ግን የሚነሶታውን የራት ግብዣ ከተመለከትኩ በኋላ በዛ መድረክ ላይ የታዘብኩት ጉዳይ አርክቶኛል ያልከበትን አስከትልሃል። የሚነሶታው መድረክ አወዛጋቢ ነገሮችም የታዩበት ነበርና እንዴት ልትታረቅ ቻልክ ሼክስፒር?